ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሳፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉ ጥራዝ ነጠቆች ያሰጥ ፕሮፓጋንዳዎችን ተንስበታል። አንዱም ውሃ የማይቋጥር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 8ን እናሰማለን። በመጨረሻም ውሃ ቢወቅጥ እንቦጭ በሚል ርዕስ በሃማ ቱማ በቀረበው ጽሑፍ የጠቅላላ ፕሮግራማችን ፍጻሜ ይሆናል። ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 8 ለጨፈኛው ለገባሩ ለድሃ ገበሬ ጦማደሩ መሬት አፈር ማለት ለሱ ደም ስጋና ነፍሱ ህይወት እስትንፋሱ ዴሞክራሲያ ጳጉሜ 4 ቀን 1967 ዓመተ ምህረት የመለስ ዜናዊ ቡድን የሀገራችንን መሬት ለባዕዳን አሳልፎ ሰጥቶና መረን ለለቀቀ ብዝበዛ ሽጦ ባለበት ኢትዮጵያና ህዝቧ ከውርደትና ጨፍን ብዝበዛ ሌላ ምንም የማያገኙ መሆናቸው እየታወቀ የመለስ አገዛዝ እየነዛው ያለው ማደናገሪያ ተራ ውሸት መሆኑም ከቶም መደበቅ የሚቻል አይደለም። አርሶ አደሩም መሬት ላራሹ መፈክሩን አሁንም እየተጠበቀ ባረመኔውና ስግብግቡ የመለስ አገዛዝ እየተበዘበዘ መገኘቱም ሀቅ ነው። ሚሊዮኖች ተርበው ይያሉ ያገሪቷ ገንዘብ ወድቆ ተንኮታክቶ ባለበት የኑሮ ውድነት ዝን መከራና ስቃይ አከናንቦ እየታየ የመለስ ዜናዊ ኢኮኖሚው እያደገ ነው ውሸት የቅጥፈትን ክብረ ወሰን የያዘ ነው። ገዢ መደቦች ማለትም ጨቋኝ አገዛዞች መዋሸታቸው ቅንጦት ሳይሆን ያገዛዛቸው ማገርና ምሰሶ ነው። ጨቋኝ ናቸውና ሀቅን መሰረት አድርገው ሊገዙ አይችሉም። ጨለማን ብርሃን የግፍ አገዛዛቸውን ዴሞክራሲ ማለት ይገደዳሉ። ያለፈው ኮሎኔል ሰርቶ አደሩን ህዝብ ፈጅቶና አሰቃይቶ እየገዛ ለሰርቶ አደሩ የቆመ መንግስት መሰረትኩ ብሎ ሲመጻደቅና ሲዋሽ ነበር። ወያኔም አገር ያወቀውን ፀሐይ የሞቀውን ዘረኛና ጸረ ህዝብ አገዛዙን ዴሞክራሲያዊ ነው ብሎ ይዋሻል። የትግራይ ጠባብነትና የበላይነት የሚባለውን አስፍኖ ይያለ ጭቆን በህረሰቦች የመብታቸው ባለቤት ሆኑ ብሎ ይለፈፋል ይዋሻል። ይህን ውሸቱን ለማድመቅና ለመንዛት ደግሞ በፕሮፓጋንዳ መሳሪያዎቹ ማለትም ጋዜጦች፣ ሬዲዮኖች፣ ቴሌቪዥን፣ ድረገጾች ሁሉ ይተቀማል። የብራብ አገሮችን ዋሾችን ወይም ሎቢስት የተባሉትንም በህዝብ ገንዘብ በብዙ ሚሊዮን ዶላር ቀጥሮ ግፈኛ ስርዓቱን በዲሞክራሲ ጭምብል ይሸፋፍናል። ጠላቶቹንም ባሰተና በውሸት ማበል ጠርጎ ጠራርጎ ሊያጠፋ ይጥራል። በዚህ መሰረት ከ1967 ዓመተ ምህረት ጀምሮ ወያኔና ሌሎችም ጠባቦች በኢሃፓ ላይ ያሰራጩት ውሸት ምሳሌ ነው። ወያኔ በ1983 ዓመተ ምህረት ወደ ስልጣን ሲጓዝ በአሜሪካ አጋፋሪነት በለንደን ከተማ በእንግሊዝ ሀገር በተደረገው ስብሰባ ኢሃፓ እንዳይሳተፍ የሰጠው የሐሰት ምክንያት ኢሃፓ ጦር የለውም፣ በትጥቅ ትግል አልተሰማራምና ይህ ስብሰባ በትጥቅ ትግል የተሰማሩት ብቻ ጉባኤ ነው የሚል ሲሆን፣ በዚያን ወቅት በለንደን ጉባኤ በአዳማቂነት ከተጠራው ኦነግ የበለጠ ሰራዊት ኢሃፓ እንደነበረው እየታወቀ ማለት ነው። ከጥቂት ጊዜ በኋላ ደግሞ በአዲስ አበባ የሽግግር ጉባኤ ብሎ ሲጠራ ኢሃፓ ጦረኛ ስለሆነ ሊሳተፍ አይችልም ብሎ ማገዱ የሚታወስ ነው። በዚያን ጊዜም የአሜሪካው የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ኃላፊ ሄርማን ኮሄን መለስ ዜናዊ በደህ መሪና ሁሉንም ኃይሎች ለማቀፍ የሚጥር ነው ብሎ ለከሃዲው ዋሽቶለት ነበር። ሄርማን ኮሄንም ሆነ ሌሎች ባዕዳንና መለስና ወያኔም ቢሆኑ የተቃወሟቸውን ሁሉ የደርግ ርዝራዥና ትምክህተኛ አማራ ብለውም በውሸት ሲከሱና ሊያጥራሉም ሲጥሩ እንደነበር የምናስታውሰው ነው። አሁንም ቢሆን መለስና ጭፍሮቹ የተቃወሟቸውን ሁሉ ጸረ ሰላም፣ አድሃሪ፣ ትምክህተኛና ጸረ ትግሬ ብለው በሐሰት ሲከሱ የምናዳምጠው ነው። ውሸታቸው አልታደሰም፣ ውሸታቸውም ጋባ አላለም። የመለስ አገዛዝ መዋሸት ያቆመ ቀን ጉድ ይፈላበታል ወይም የሚፈላበት ይመስለዋል ማለት ይቻላል። በደፈናው ፖለቲካ አስቀያሚ ነው፣ ፖለቲከኞችም ዋሾች ናቸው የሚል የተለምዶ አነጋገር አለ። ሐሰትም ሐቅም ነው። ማንም ሰው ግን ከፖለቲካ ሊርቅ ወይም ሊሸሽ አይችልም። ፖለቲካ አልወድም፣ በፖለቲካ አልገባም የሚሉ ሰዎች ዜጋ ሆኑ አልሆኑ በሀገር በተወሰነ ህብረተሰብ ውስጥ ነዋሪ እስከሆኑ ድረስ ፖለቲካ ሕይወታቸውን ፈቀዱለትም ጠሉትም ይቃኘዋልና ከፖለቲካ ማምለጥ አይችሉም። ከፖለቲካ ርቅ ያለው ማለት ራሱን የቻለ በብዙውን ጊዜ ተፈለገም ተጠላም ለጨቋኞች የሚጠቅም ፖለቲካ ነው። በሌላ በኩል ደግሞ ፖለቲከኛ አንድ ወጥ ፍጡር አይደለም። ለራሱ የግል ጥቅምና የስልጣን ጥም ሲል ወደ ፖለቲካ የሚገባ አለ። ለህዝብና ለሀገር ብሎ የሚታገልና ህይወቱንም እስከ መስጠት ድረስ የሚሄድም አለ። ስለዚህም አስመሳዩን ከሐቀኛው መለየት ያስፈልጋል። ለዚህም ነው የፖለቲካ ሰዎችን ሆነ ድርጅቶችን ስለ ራሳቸው ከሚያወሩት ሳይሆን ከተግባራቸው በመነሳት መገምገም መዳኘት የሚገባው። የመለስ አገዛዝ ፕሮፓጋንዳ ከተጨባጭ ድርጊቱና መልኩ የሚገናኙ ወይም የሚመሳሰል አይደለም። ለዚህም ነው ከልፈፋ ባሻገር ጠለቅ ያለ ግንዛቤና ግምገማ ያስፈልጋል የሚባለው። ፖለቲካ ሁሌም ውሸት ነው ብሎ መደምደም ስህተት መሆኑ ባያከራክርም የመለስ ዜናዊ አይነት አገዛዞች በደም ስራቸው ውስጥ ውሸት ቢፈስ ከቶም የሚያስደንቅ ሊሆን አይገባውም። የአረመኔው መለስ ወሮ በላ ሚስት ልጆችን ትምህርት ቤት መስደጃ ገንዘብ አጠረኝ ልትለን ሞክራል ነበር። ውሸታምና ይሉኝታ አይተዋወቁም። ትግላችን እየተጠናከረ ሲሄድም የመለስ አገዛዝ የውሸት ማሰራጨት ዘመቻ ይበልጥ ይፋፋማል። አገዛዙ ወንጀል እየፈጸመ ይህንን በተቃዋሚዎች ላይ ሊላክክ መጣሩም አይቀርም። ወያኔ ትግል ይል በነበረ ጊዜ የሐውዜንን ህዝብ ራሱ ለጥቃት አጋልጦ ዞሮ ደግሞ ጨረሱን ብሎ እንዳለቀሰና ህዝብንም እንዳነጋገረበት የተጋለጠ ሐቅ ነው። ህዝብም ነቅቶ በመገኘት ለዚህ ሐሰት ዘመቻና ቅስቀሳ ሰለባ አልሆንም ማለት መቻል አለበት እንጂ የመለስ ቡድን ህዝብን በብሔረሰብና በሃይማኖት ሊከፋፈል ሲወራጭ ጆሮ ሊሰጠው አይገባም። በኢህአፓ ላይም ከዚህ በፊት ከተደረገው በባሰ የውሸት ክስ ዘመቻው መጧጧፉ መጠበቅ ያለበት ነው። በተደጋጋሚ ለምን ይዋሻል ብለን ለጠየቅነው መልሱ ውሸት ለገዛዙ ህልውናና በስልጣን መቀጠል አስፈላጊ በመሆኑ የሚል ነው። የሚዋሸውም የመለስ አገዛዝ መቃብር ውስጥ ይገባ ድረስ ይሆናል። ያባ ተከፋፍሏል፣ ደክሟል፣ ጠፍቷል የሚለው የሞኝ ከበሮ ልፋ ያለው ነውና ገና የሚደለቅ ነው። ይህን የነመለስን ልፈፋ የሚያጅቡ ሙጃዎችም መፈልፈላቸው ቀጣይ ነው። በስልጣን ላይ ያለው ቡድን የህዝብን ገንዘብ በእጁ አስገብቷልና ለከይሲ ተልእኮቹና ለቅጥረኞቹ ይበትነዋል። የትግሬ ህዝብ መንግስት ነኝ ብሎ የዋሸው እውነት የመሰላቸውና በዘረኝነት የሚያጅቡት ጥቂቶች ደግሞ አሁንም አሉ። ዝርፊያው ተጧጡፏልና አብረው ሊዘርፉ ያቆበቆቡም የነመለስን ውሸት በገደል ማሚቶነት ያስተጋባሉ። ዝቅጠቱ መረለቆም ጳጳስ ነኝ ያለው ካድሬ ሐውልቱን ሲያቆምና አምባገነኑም ስለ ቀንድቡ ሳይቀር ሲያዘፍን ስለ ራሱ የውሸት ታሪክ ሲያጽፍና ፎቶውን በየቦታው ሲሰቅል እየታዘብን ነው። ያባ ይህን ሁሉ ዝቅጠትና በአጠቃላይም ጸረ ሕዝቡን አገዛዝ ተቃዋሚ በመሆኑ የነመለስ ዜናዊ የሐሰት ዘመቻ ዋነኛ ኢላማ ሆኖ ቆይቷል። አዲስ ክስተት አይደለም። ወያኔ በናቅፋ ተወልዶ ትግራይን ገንጥዬ ነጻ አገር አድርጋለሁ ካለ ጊዜ ጀምሮ አጥብቆ የተቃወመውን ኢህአፓን ሲያጠቃና በሐሰት ዘመቻም ሊያስጠላ ሲጥር ቆይቷል። በመጀመሪያ ኢህአፓን የአማራ ድርጅት ብሎ በመሰየምና ለታላቂቷ ኢትዮጵያ የሚታገል ትምክህተኛ ድርጅት ነው ብሎ በመለፈፍ ከጠባቦቹ አጋሮቹ ጋር ሆኖ ሞከረ። ይህ አልሰራ ሲለውና የትግራይንም ህዝብ በጠባብነት ሊቃኝ ሲሳነው ደግሞ አሁንም ከአጋሮቹ ጋር ሆኖ በኢህአፓ ላይ በትግራይ ጦርነትን ከፈተ። ይህ ድርጊቱን እስከ ዛሬ እነ ስብሐት ነጋ ክደው ኢህአፓ ነው ይወጋል ማለታቸው የሚጠበቅ ቢሆንም ከወያኔና መለስ ተለየን የሚሉትም ሐቁ ሲነገር ከዘረኝነትና ጠባብነት የተለያዩ ባለመሆናቸው ይህንኑ ክስ ሲያስተጋቡ ይሰማሉ። ያባ ሁሉን ብሔረሰብ ያቀፈ ኢትዮጵያዊ ድርጅት የነበረና አሁንም የሆነ በመሆኑ ለጠባቦች ሁሉ፣ ኢትዮጵያዊነትን ለሚጠሉ ለሚክዱ ሁሉ፣ ኢትዮጵያዊነትን ገና እንደራደር ለሚሉት ሁሉ ከመጎርበት አልፎ ዋነኛ ጋሬጣና እንቅፋት ሆኖባቸው ቆይቷል። በመሆኑም ወያኔ በያባ ላይ ያላሰራጨው ሐሰት፣ ያልጎነጎነው ሴራ፣ ያላደራጀው ተልካሻ የለም ማለት ይቻላል። እፎይታ በሚባል ጋዜጣ፣ ተራራን ያንቀጠቀጠ ትውልድ በተባሉት መጽሐፍት፣ በሬዲዮኖቹና የድረ ገጾቹ ወዘተ ወያኔ ደጀን ወይም ራስ ዳሸን ተራራን የበለጠ ውሸት በኢህአፓ ላይ አሰራጭቷል። ይህ እርኩስ እንቅስቃሴው ደግሞ ኢህአፓ ትግሉን እያጠናከረ ሲሄድ የሚፋፋም እንጂ የሚበርድ አይደለም። በመሰረቱ የመለስን ቡድን ከሃዲ ማለቱ ትክክል አይደለም። ከሃዲ የሚባለው ወዳጅ የነበረና የታመነ ወይም ቃል ኪዳኑን የካደ ነው። ወያኔ በናቅፋ ሲወለድ ጀምሮ ኢትዮጵያን እገነጣጥላለሁ፣ አፈርሳለሁ፣ አዋርዳለሁ፣ አማራውም ዋና ጠላቴ ነው ብሎ የተፈጠመ ነበርና ያፈረሰው ቃል ኪዳን የለም። በጸረ ኢትዮጵያዊነት ተፈጠረ፣ በጸረ ኢትዮጵያዊነት ከዚህ ደርሶ ዓላማውን ከግብ ለማድረስ እየተፍጨረጨረ ያለ ነው። ከሃዲ ከማለት ይልቅ ጸረ ኢትዮጵያው ቡድን መባሉ ተገቢው ነው። ይህን ጸረ ሕዝብ ቡድን ገና ከምስረታው ጀምሮ ኢህአፓ ታግሎታልና እስከ ዛሬ በጸረ ኢህአፓ ውሸቱና ድርጊቱ ቢቀጥል የሚጠበቅ ነው። ኢህአፓን በውሸት ናዳ ሊቀብሩ ዛሬም የሚፍጨረጨሩ ሌሎች ደግሞ የዚያ ያለፈው አረመኔ አገዛዝ ርዝራዦች መሆናቸው የሚካድ አይደለም። ያባ በጨፍን ቂምና ጥላቻ ከደርግ ንክክ የነበረውን ሁሉ ሲያወግዝ አልተደመጠም። እንዲያውም ያኔ ካደሙትና በደል ከፈጸሙበት ጋር ሳይቀር ለአገር ሲል በዋናው ጠላት ላይ ለማተኮር በሚል ማበሩና በህብረትም ተዋጽሮ መስራቱ የሚታወቅ ነው። ነገር ግን በእነሱ ብሶ ዛሬ ኢህአፓ ላይ የውሸት ክስ ናዳ እየለቀቁ መሆናቸው ደግሞ የሚታይ ነው። አንዳንዶቹ ደግሞ በተቃዋሚ ድርጅቶች ውስጥ መመሸሸጋቸው ላይበቃ በጸረ ኢህአፓ ልፈፋቸው ምንም መቆጠብን ባለማሳየታቸው ምላሽ መሰጠታቸው የግድ ሆኗል። አላርፍ ያለች ታት አይነት ከሆነባቸው ተጠያቂዎቹ ራሳቸው እንጂ ኢህአፓ አይደለም። ታዛቢው ህዝብና ኢህአፓ ሞተው ሳያልቁ ቀይ ሽብርም ከቶም አልተያይደም ብለው ሲክዱ ወይም ያን አረመኔ ኮሎኔል ቅባ ቅዱስ ሊቀቡ ሲነሱ በዝምታ ልናያቸው መቼም ቢሆን መች መጠበቅ የለበትም። ስናደርግ እንደ ቆየነው ውሸታቸውን ቅጥፈታቸውን እናጋልጣለን። ማፈሪያ ታሪካቸውም ይፋ ይወጣል። እስካሁን ያልነው የጻፍነው ሁሉ ውቅያኖስን በጭልፋ መሆኑን ባይዘነጉትም መልካም ይሆናል። አሁንም ግን ዋናው ያገርና የህዝብ ጣላት ላይ እናተኩር። ማፋሰቢያችን ቀጣይ ይሆናል። ጆሮ ያለው ይስማ። በየአህጉሩ ያሉ ቀልቤሳዎች ከህዝብና ከኛም እይታ የተደበቁ ከመሰላቸው ተሳስተዋል። መለስ ዜናዊ ለፍርድ ይቅረብ ጩኸቱ ሽብርተኛ ነፍሰ ገዳዮችንም የሚጠቅስ መሆኑን ራሳቸው በራሳቸው ላይ እያመጡ መሆናቸውን በጊዜ ቢረዱም ይሻላቸዋል። ኢህአፓ ከወያኔ ጋር ተመሳጥሮ ይሰራል። ኢህአፓ ተቃዋሚ ኃይሎችን ያጠቃል፣ ያዳክማል፣ የሚቋቋሙ ህብረቶችን ያፈርሳል። በደርግ ጊዜ ለባዕድ አድሮ አገር አመሰ፣ ወጣቶችን አስጨረሰ፣ የሶማሊያን ወረራ ደገፈ፣ ኤርትራ ኢትዮጵያ ቅኝ ግዛት ናት አለ፣ ወዘተ ወዘተ እጅ ያሉ ውሸቶች ሲሰራጩ ዓመታት አለፋቸው። በደርግ 17 በወያኔ 19 እና ከዚያም በላይ ዓመታት። ታዲያ አዲስ ትውልድ ሲተካ ውሸቶች ከመደጋገም የተነሳ እውነት እንዳይመስሉ መከላከልና ውሸትን ውሸት፣ ዋሾን ዋሾ፣ አረመኔን አረመኔና ጨቋኝ አገዛዝ ብሎ ማጋለጥ ግዳጅ ነው። ጠባቦች የኢትዮጵያን ታሪክ ራሱን በሐሰት ቀለም በርዘው መልኩን ሊያሳጡት ሞክረዋል። የመቶ ዓመት ታሪክ ቅኝ ገዢ ወዘተ ያልተባለ የለም። ሐሰቱ ለግንጠላና ጠበታቸው መሰረት ሆኖላቸዋል። የሕዝባችንን ኢትዮጵያዊነት እስከ መካድም ተደርሷል። በሀገር ላይ የሚደርሰው ጥቃት ደግሞ ኢትዮጵያ ብሎ በሚታገለው ኢህአፓ ላይም፣ የኢትዮጵያን ጥቅም አሳልፌ አልሰጥም ባለው ኢህአፓ ላይም፣ ሆድ አደር አልሆንም ብሎ ሦስት አገዛዞችን የተቋቋመው ኢህአፓ ላይም መዝነቡ መሰንዘሩ አልቀረም። ኢህአፓ ይህን ሁሉ ጥላቻ ያተረፈውና በተለይም በጠባቦች ነጋ ጠባ የሚጠቃው ለኢትዮጵያ በመቆሙ ብቻ ነው። የአባ ጠላቶች ጠላቶቹ የሆኑት የኢትዮጵያ ጠላቶች ስለሆኑ ነው። ለዚህም ነው የውሸቱ ዘመቻ። ለዚህም ነው የአባ ባጠቁት ቁጥር እሰየው ብሎ የሚደሰተው በሥራው በእንቅስቃሴው ከማበሳጨት አልፎ እየጎዳቸው በመሆኑ ምስክር ነውና። ኢህአፓ በጎረቤት አገሮችና በጠባቦች ሲደርስበት የቆየው ጥቃት ድርጅቱ ኢትዮጵያዊ መስመሩን አለቅ ብሎ ለመቆየቱ ማረጋገጫ ነው። መስመር ለቆ ሕዝባዊ ቃል ኪዳን አፍርሶ ለፋሽስቱም ለጠባቡም ለባዕዱም አድሮ በነበርማ ይሄኔ ስልጣን ተቀራማጭ ሆኖ ውርደትን ሞቀኝ ብሎ በለበሰ ነበር። ኢህአፓ ግን ከዚህ አይነት ቅሌት በመራቁና ለቃል ኪዳኑ ሲል መሞትን መሰዋትን ባለመፍራቱ ከሕዝብ ክብርና ፍቅርን ሲያገኝ፣ ከጠላቶቹ ግን እንደሚጠበቀው ሁሌም ውግዘትን አትርፏል። ኢህአፓ ገባ ቃል ኪዳኑ ለህዝብና ለኢትዮጵያ ነበርና ነውና ከሀገርና ህዝብ በፊት ግለሰቦችን አስቀድሞ አያውቅም አያስቀድምም ጣዖት ስላላቆመም ለተክለሰብ ሰለባዎች ተገዢ ስላልሆነም ሁሌም መርሁና ቃል ኪዳኑን ያከብራል ያስቀድማል ኢትዮጵያን ስለሚያስቀድምም ለውሱን ድርጅታዊ ጥቅምና ምቾት በሚል ለባለ ነፍጥ ወይም ሀያል ነን ለሚል ባዕዳን ጎንበስ አይልም የህዝብ ጥቅምና የትግል ክንድን ይጎዳሉ ወይም ያዳክማሉ የሚላቸውን ክስተቶችና ድርጊቶችም በዝምታ አያልፍም ሂስ ማቅረብ ባለበት በስርዓት ሂስ ያቀርባል ማጋለጥ ባለበት ደግሞ ወደኋላ ሳይል ያጋልጣል በመሆኑም አንዳንዶች ገና ከወዲሁ ለጠረቡት የመድር ጣዖት ወይም ሊያመልኩት ለተነሱት ግለሰብ ወይም ድርጅት ጥብቅና የቆሙ እየመሰላቸው ኢህአፓ ድርጅቶችን ወረፈ አጥላላ ወዘተ በማለት የሐሰት ክስን ይደረድራሉ ኢህአፓ ግን ይህን ውሸት ደግሞ ደጋግሞ ማጋለጡ የታየ ነው ለሰብአዊ መብት መከበር ቆም ያለው የሚል ግለሰብ ነጋ ጠባ ልዩነት እያደረገ የታሰሩና ደብዛቸው የጠፋውን የኢህአፓ አባላት ጉዳይ ፍጹም አላነሳም ሲል ለሰብአዊ መብት መቆምህ አጠራጣሪ ነው ብንለውና ግለሰቡም ከወያኔ መሪዎች ጋር ከ1983 ዓመተ ምህረት ጀምሮ የነበረውንም አጠያቂ ዝምድና ብናነሳ ሐቅን ተናገርን እንጂ በባዶ ጥቃት አልተነዘርንም ዴሞክራሲያዊ ነን ብሩህ ወህን በሀገር እናመጣለን የተሻለ ለውጥ እናመጣለን ብለው የተነሱትን ተቃዋሚ ኃይሎች መልክ የሚያከፋና ለትዝብትም የሚዳርግ ሥራ በተቃዋሚ ድርጅት ወይም መሪዎች ሲፈጸምም ይህን እኛን አይወክልም ትክክልም አይደለም ማለት ደግሞ ለኢህአፓ ግዴታው ነው ድርጅቶችና መሪዎቻቸው ድጋፍ የሰጣቸውን አምናቸው መስዋዕት የሆነውን ህዝብ ሲከዱት ወይም የሚያታፈረውን ሲሰሩ መቃወም እንዲሁም በዝምታ የምናልፈው ግዳጅ ሊሆን አይችልም በፖለቲካው ዘው ብለው ገብተው አላዋቂና ደብረ በጥበጥ የሆኑትንም ተዉ በቃችሁ ህዝብን አትናቁ የህዝብ ትግል መሪ ለመሆን ብቃቱም ችሎታውም ጽናቱም የላችሁም መባላቸው ተገቢና ለህዝብ ትግልም ጠቃሚ ነው ያፓ እንዴት ከበደለ ጠላት ምህረት ይጠየቃል ቢልም ሞት ለፋሽስት ሞት ለጠባብ ወያኔ ያፓ ያሸንፋል ድል ለኢትዮጵያ ህዝብ ብለው እየጮሁና እየዘመሩ በድፍረት ዓለም ያወቀው እስራትን ሳይሆን ሞትን የተጋፈጡና የተሰዉ አባላትና መሪዎችም ስለነበሩትም ነው ታሪክ ታሪክ ነውና ደም ፈሶ ተጽፏልና በራጆችና ካሃዲዎችን ኢህአፓ ቢቃወም በርታ በርታ መባል ይገባዋል ነፍሰ ገዳዩ በህዝብ ላይ በደል የፈጸመው ትናንት በህዝብ መካከል ግጭት ሊፈጥር ከወያኔ ጎን ቆሞ የነበረው መሰል ማፈሪያ ሁሉ ያውም ከህዝብ ይቅርታ ሳይጠይቅና ጸጸትን ሳያሰማ ጀግና ወይም የህዝብ መሪ ሲባል ኢህአፓ መቃወሙ ቀጥልበት የሚያስተኝ እንጂ የሚተች ሊሆን ባልተገባ ነበር ባጭሩ የህዝብን ጎራ የሚጎዳና የሚያዳክመውን ሁሉ ያባ ይቃወማል ይህን ተቃውሞ ለማስቆም የሚጥሩና በድርጅቱ ላይ የሐሰት ክስን የሚደረድሩ ልፋታቸው ከንቱ መሆኑን በጊዜ ሊረዱት የሚገባ ነው ግዳጁን በተወጣ የውሸት ዘመቻ ኢላማ መሆን አይገባውም አስመሳዩን ከሐቀኛው መለየት እንደሚገባ ሁሉ ወንጀለኛና ያወለቀው ሸሚዝ በንጹሃን ደም የተጨማለቀውንም በግርግርና በማጭበርበር ወደ ህዝብ ጎራ ማስገባት ከቶም የሚፈቀድ ሊሆን አይችልም በዚህ መልክ ኢህአፓ ዘብ ቆሟል ዛሬም የማይታክት ዋርድያ ነው ኢህአፓ ህዝብን ልሂቅ ምሁርና ክትካት ነቃይ ወይም ያልሰለጠነ በሚል ፈርጆ ለምሁሩ ክፍል ሁሉን አዋቂነትና ካህሊነትን የሚከብር ድርጅት ላለመሆኑ ታሪኩና የአሁኑ አቋሙም ይመሰክራሉ ምርጥነትን ተቀብሎም አያውቅ። ላቡና ፍሶ ስንቱን ያስተማረውን ሰርቶ አደር ህዝብ ያከብራል። መሰረታዊ እውቀትም ሆነ የለውጥ አምጭነት ኃይል የህዝብ ናቸው ብሎ ያምናል። ስለዚህም ተማርን ብለው ግን የማይሆን አቋምን ይዘው የሚነግዱትን ኢህአፓ ሁሌም ቶሽ ቆሙ እንጂ አቅጣጫ ቀይሩ እንጂ ከህዝብ ተማሩ እንጂ ብሎ ይገስጻል። ይህ አቋም ያልገባቸው ደግሞ ኢህአፓ ጸረ መሆር ነው ብለው ሲዋሹም ይደመጣሉ። ድርጅቱ ማንንም የህብረተሰብ ክፍል ከጨቋኞቹ ውጭ ማለት ነው በጠላትነት የሚፈርጅ ካለ መሆኑ ሌላ ኢህአፓ እያሌ ምሁራንን ያቀፈና ያታገለ ለጀግና መስዋዕትነትም ያበቃ ነውና ጸረ መሆር ሊሆን የሚችልበት መሰረት የለም። ግን ዛሬ በየቦታው ብቅ ብቅ ብሎ ሊስፋፋ እየጣረ ያለውንና በመሰረቱ ጸያፍ የወያኔ ጠባይ የሆነውን ህዝብ የመናቅ ስሜትና ዝንባሌ ኢህአፓ አምሮ ይታገላል። ኢህአፓነት የታገለው ተማሪና ምሁር፣ ጭቁን ወታደርና ዴሞክራሲያዊ መኮንን፣ አርሶ አደርና ለባ አደር፣ ሴትና አዛውንት ቁጥሩ ብዙ እንደነበር የሚታወቅ ነው። ይህ ሁሉ ህዝብ ኢህአፓ ድርጅታችን ነው ብሎ የታገለው የህዝብን የልቡን ፍላጎቱን ድርጅቱ ሊታገልለት ስለተነሳ ነው። ኢህአፓ በብሔረሰብም በሃይማኖትም ሆነ በጾታ ልዩነት የሚያምን አልነበረምና መልእክቱ ሰፊን ህዝብ አነሳስቶታል። እነ ደርግና ወያኔ ሊያጠፉት የተነሱትም በፖለቲካው መስክ ሽንፈትን ስላከናነባቸው እንጂ በሌላ ምክንያት አይደለም። ኢህአፓ ሊዳከም የቻለው ህዝብ ድጋፍ ስለነሳው ሳይሆን በአዳንም ለአረመኔዎቹ ድጋፍ ሰጥተው ፋሽስቶቹም አሰቃቂ ሽብርን በህዝብ ላይ በመፈጸማቸው ነው። በተፈጠረው ክፍተት ደግሞ በኢትዮጵያ ጠላቶች የሚደገፉ ጠባቦችና የግንጠላ አቀንቃኞች ሊጠናከሩ ቻሉ። ሐቁ ይህ ነው። ወያኔም ረሃብተኛውን ለሞት ዳርጎ ብዙ ሺዎችንም በግፍ ጨርሶና ለባዕዳን አድሮ ገብሮ ሊጠናከር ቻለ። ዛሬም የመለስ ቡድን በስልጣን ላይ ያለው ራሱ እንደሚዋሸው ህዝብ መርጦት ወዶት ደግፎት ሳይሆን በአፈና ኃይሉ በመመካትና ተቃዋሚዎቹ ተገቢውን ትግል ያደርጉ ገና የቻሉ ባለመሆናቸው ነው። ይህ ግን ዘላለማዊ ሁኔታ አይደለም፣ በመቀየርም ላይ ነው። በኢትዮጵያ የውሸት ቋቶች፣ ቀጣፊዎች አገዛዞቹና ጭፍሮቻቸው ናቸው። ያለፈው አገዛዝና የዛሬውም አንድ የሚሆኑት ነጋ ጠባ መዋሸትን በተመለከተ ነው። የመንግስት የተባለው ሬዲዮ ከሚናገረው ሰዓት ውጪ ሁሉ ውሸት ነው የሚባለው አለ ምክንያት አይደለም። ዜናው ባብላጫ ውሸት አዘል በመሆኑ ነው። በሬ ያውም የሞተ ወለደ የሚል በመሆኑ ነው። የህዝብን ሰቆቃ ክዶ ደስታ ተፈደ ብሎ ስለሚዋሽ ነው። ኢህአፓ የዚህ ውሸት ዘመቻ ዋና ኢላማ መሆኑ አያስገርምም። ሰው በላ ስርዓቶችን ሁሉ አምሮ ታግሏልና አስመሳዮችም ግርግር ለሌባ ያመቻል እንዲሉ ሰው ጠፋ መስሏቸው የህዝብ መሪ ነን ወይም የቀጣይ ትግልና የጀግንነት ምሳሌ ነን ብለው መድረክ ቢወጡ ወይም ያ የካፋ ታሪካቸውን ሲደብቁ ኢህአፓ በዝምታ የሚያልፋቸው አይደለም። የውሸቱ ናዳጅ ጎደጎዳል እንጂ ሶስት አገዛዞችን በቆራጥነት የታገለውና በመታገል ላይ ያለው ኢህአፓ ፈርቶና ተደናግጦ ዝምታን አይመርጥም። ያ ጀግና ኢህአፓ ትውልድ ሊረሸን ቆሞ ሳይቀር በቆራጥነት ይዘምር እንደነበረው ሁሉ ቢወቀጥ አጥንቴ ቢንቆረቆር ደሜ ለአዲስ ሥርዓት ልምላሜ ፍጹም ነው እምነቴ የትግሉ ነው ሕይወቴ ብሎ የታገለና እየታገለ ያለን ድርጅት በውሸት ዘመቻና በሐሰት ጋጋታ ማሸነፍ መቼም አይቻልም። የሕዝብ ጠላቶችና ደራባዮች እርማቸውን ያውጡ። Thank you.
የኪራይ ዶክተሮች ምን አይነት ዘመን ነው? ዘመን ብታና የሚከራይ ዶክተር ልክ እንደ መኪና
እዲያ
የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ጊዜ አሳፋሪ። ከአስር ዓመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ። ያኔ እኩለ ሌሊት ያመለጠኝ ጠፎ ገባው አለሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ። ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስም አያስነጥስ እንደ ልቡም አይጮም እንዳሸዋ የቧርቅ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻ ውሎ አዳሪ ጭራውን ቆልፎ አንገት ደፍቶ ነዋሪ። የድመትን ያህል ስለሌለው ድፍረት በሾከና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩስ ይዞ ይሉንታ ማያውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረ ገባ መናገሻ። ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ። የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመን አጨላሚ ዘረኛ አውሬዎች በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 ዓመት የነከሰኝ ውሻ አየው በሙሉ አይኔ የተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው? ዘመን ብሳና የሚከራይ ዶክተር ልክ እንደ መኪና
እዲያ
የሰው ስም አልብሶ ውሻ አዝሎ አሻጋሪ ምን አይነት ጊዜ ነው? የጊዜ አሳፋሪ የኪራይ ዶክተር
ሰነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ የሀገርና የወገንን ዋና ዋና ጥቅሞች ለማስከበር ሕይወታቸውን የሰጡ ጀግና ሰማዕት አርአያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የሕዝብ መከራና ሰቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውግውስ ከማአሪዎስ ሁን እንጦርጦ ሲያወርድ ኦባማዬን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ህዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ታልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። ሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ህዝብ ፈሽቷል። አሜሪካኖች በቪየትናም ትናንትና በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ህዝብ ጥቅም ቀርቶ ለኢትዮጵያም ህዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ህዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነጻ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የህዝብን መብት አክብሮ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26% የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ህዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የግፍ የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፍርፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ህዝብ ጎንበስ አንገት ደፋን ትቶ እምቢኝና መጽን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጅ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የህዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጥረ ስላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጩን ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንጻር ምን መደረግ አለበት፣ ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዕዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ስራ ለነሱ አሳልፎ ሰጥቶ ነጻነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ የአባቱ ዋሻ ይጠፋዋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ህልውናና ተቀን በተመለከተ ግን ከኢትዮጵያ ህዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው ለኢትዮጵያ መስዋዕት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ጠባይም ታሪክም አይደለም። የሙሶሎኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቬን ሞዘር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ህዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እንባ ይገድም ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ህዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ተካራ መኪናን እጅ የሚገጩና የሚጨርፈልቁ በስተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለፋን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነፃ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወቅኩ ባይ ሲጽፍ የህዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በህዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በህዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ የሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና በአድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቅይቶ ሀቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድኅንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ሕይወት፣ ዳግም ትንሣኤ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተርበተበተ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህን ልዩነት መረዳት አቅቶት ለፎከረው ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቀጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ህይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉሥ ጌቶች ልዑል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ዳኛ፣ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት ትምክህት ጥበት ማንጸባረቅ፣ ለፍቶ አደሩን ህዝብና ሴቶችን መናቅ፣ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ጥንካሬ በእብድ እሁድ በአንድ አዳራሽ በሰበሰበው ሰው ቁጥር የሚተመን አይደለም። በሞቅ ሞቅ ጊዜ እንኳን ሰው ወፉ ለውጥን ሲያዜም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮሌዎች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ጥንካሬ የሚገመተው ባለው መዋቅር፣ ዝግጅት፣
ሞያተኛ አስተራር ዲሲፕሊንና ጽናት ነው። እነዚህን ያጣደረጀት ዛሬ ቢገን ነገ ሁኔታው ሲጠጥር ይላላ ነውና ይፈርሳል ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ ይህን አቀሰቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ የሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ አስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደኑ ይስተቃዩ ብለው ስማቸውን የማያነሱ ንቁነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ ባጭር ጊዜ የድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔን ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆነ እንጂ ደግመን ደጋግመን የህዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብዥታ የለውም እናም ነው። ስለ ወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ አመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሌም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተኑ ጣዖት ደረጃ አናድርሳቸው። ወሬ ታስተረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊወነጅሉን ቃጥተዋል። ለነገሩ የሀገር አራያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ህዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ፍልጡም ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ ያስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው፣ ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስጥቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን፣ ሚስጥር የባቀላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ካላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ፣ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርገው ገቦች አመችና መርቂ ክፍተትን አግኝተው አፍራሽ ተልእኳቸውን እያካሄዱ ናቸው። ጥፋቱ የማን? የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው በአግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይስተነጣጠቃሉ።
ማን ተጠያቂ? የድርጅቱን ሚስጥር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝነት ተቀነተን አዝለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ሚስጥር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው፤ ሚስጥር ሊጠበቅ ባለመቻሉ። የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ሚስጥር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ሚስጥር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየሰሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ፍሬት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብእና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማቸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም፤ ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ሀቁ። ህዝብ ድልን ይቀዳጅ ዘንድ ወይም ለማሸነፍ የወያኔን ጦርና ያፈና ኃይል መከፋፈልና አቅመቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መቲ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ከአደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን በአንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰበት የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገብይቷል። ይህን ሰፊ ተመክሮ የሚያስቸለችሉ ህዝብን ቅርስ ያሳጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን
የታሪክ ቅርስና አቀን በተመለከተ ከሐሰት ነጋሪዎች ጋር ግብግብ የገለጸ ይቀጥል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ተጥቆ ነው። ያሁን ወቅት በርካታ ፖለቲከኞች ሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከወልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ ያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ተበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይጠቃል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካል መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ ከ1997 ዓመተ ምህረት ምርጫና ትግል እንኳ ብዙ ተመክሮ በመገብየት ዳግም ተመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ በስጭትና ቀቢጠ ተስፋ ይሰፍናል። መክፈልት ሲሉ መቅሰፍት፣ ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው።